이런 가수에게 나라 안 마음이 약간 긴 멤버들에 대해서는 싸워서 맞춤 그때 헤어져 있어서 나라 좀 그래서 그렇게 있으면 그래도 그 사람은 마음이 약간 긴 멤버들에 대해서는 감사하게 되고 이다친 무량이 같은 예수 그리스도 ትምህርቶችን በቃል ብቻ እያጋጣሚው እያስተማረች አንዳንዴ ደግሞ አንዳንዶቹን በሚያደርጉት ለረጅም ጊዜያት ረስታ በመተው አታገለግልም። ቤተ ክርስቲያን እያንዳንዱን የእግዚአብሔር ቅዱስ እግዚአብሔር የሰጠውን ቦታ ለይታ አውቃ በዛው መሰረት ታስባለች ታስተምራለች። ከነኚህ ከምታስባቸውና ከምታስተምርላቸው ጽድቃቸውን አብነት አድርገን በጽድቅ እንድንጓዝ ከምትነግረልን አባቶች መካከል አንደኛው መጥምቀ መለኮት ቅዱስ ዮሐንስ ነው። ቅዱስ ዮሐንስ መጥምቀ መለኮት መለኮትን ያጠመቀ ጻያሄት ሞት መንገድ ጠራጊ ከሴቶች ከተወለዱት የሚያክለው የሚበልጠው የለም ተብሎ በጌታችን በመድኃኒታችን በኢየሱስ ክርስቶስ የተመሰከረለት ነው። ቅዱስ ዮሐንስ ንጹሕ ሰው ነበር። ቅዱስ ዮሐንስ እግዚአብሔር ባዘዘው በፈቀደለት መጠንና ልክ የሄደ ሰው ነበር። ቅዱስ ዮሐንስ የንስሐ መምህር ነበር። ቅዱስ ዮሐንስ ባህታዊ ነበር። ቅዱስ ዮሐንስ ተሐራሚ ጸዋሚ ነበር። ቅዱስ ዮሐንስ የመጀመሪያው ሰባኪ ወንጌል ነው። ቅዱስ ዮሐንስ በኦሪትና በወንጌል በብሉይና በሐዲስ ኪዳን መሃል ሆኖ ያረካቸው ነው። ቅዱስ ዮሐንስ በራሱ አገላለጽ የክርስቶስ ሚዜ ነበር። ቅዱስ ዮሐንስ ይህ ብቻ አይደለም ሊባል የሚችለው ከጠንካራ ከንጹህ ቤተሰብ የተገኘ ጠንካራ ንጹህ እግዚአብሔር ሰው ነበር። ስለ ቅዱስ ዮሐንስ ብዙ ነገር መናገር ይቻላል። በነገው ዕለት ቅዱስ ቤተ ክርስቲያናችን ይህንን ቅዱስ አባት ታስበዋለች። የተወለደበትን ቀን በተለይ አንስታ በደንብ አድርጋ ታስበዋለች። ይህንን መሰረት አድርገን እንደ እግዚአብሔር ፍቃድ ስለ ቅዱስ ዮሐንስ መጽሐፍ ቅዱስ ላይ የተጻፉልንን ቃላቶች እያነሳን እንደ እግዚአብሔር ፍቃድ እንማማራለን ማለት ነው። የቅዱሱ በረከት የቅዱሱ ምልጃ የቅዱሱ ቃል ኪዳን ከሁላችን ጋር ይሁን። በጉባኤያችን ተባርኩ ሁላችንንም ይባርከን። ይርማል መጽሐፍ ቅዱስ ስለ ቅዱስ ዮሐንስ ሲናገር የሚያስገርሙ ቃላቶችን ይናገራል። ስለማን ነው ያልተናገሩ ቃላቶች ናቸው ስለ ቅዱስ ዮሐንስ የተናገሩት? በመጽሐፍ ቅዱስ ኮል የሚያስገርሙ ንግግር በማቴዎስ ወንጌል ምዕራፍ 11 ላይ የምናገኘው ከቁጥር 26 ላይ ያለው ተጽፎ የምናገኘው ጌታችን ኢየሱስ ክርስቶስ ስለ ዮሐንስ የተናገረው ንግግር ነው። ከሴቶች ከተወለዱት ዮሐንስን የሚያያለው የለም ብሎ ነበር ተናገረ። ያስበለተው የሚያያለው የለም ያስባለው ምንድነው ስንል ስለ ቅዱስ ዮሐንስ እናነሳ ንጽህና ነው። ቅድስና ነው። እውነቱ ነው። ቅንአቱ ነው። ምስክርነቱ ነው። የቅዱስ ዮሐንስ ኑሮ በሙሉ የተለየ አኗኗር ነው የነበረ። ዛሬ ቀን ግን በዋናነት ትኩረት ሰጥተን የምንማረው ልደቱ ላይ ያተኩረን ነው። እንዴት ተወለደ? ሲወለደ የነበረውን ታሪክ መጽሐፍ ቅዱስ የሚነግረንን እያነበብን እንማማራለን። የሉቃስ ወንጌል ምዕራፍ 1 ሲጀምር ግን ሉቃስ ወንጌሉን የጻፈው ቴዎፍሎስ ለተባለ ሰው ቴዎፍሎስ የተባለ አንድ አረጋዊ ከአሕዛብ ወገን የነበረ ሰው ነበር ይላል። ለዚህ ሰው ሲጽፍለት ምን ብሎ ይጽፍለታል ሉቃስ? የከበርክ ቴዎፍሎስ ሆይ ከመጀመሪያው ባይን ያዩትና የቃሉ አገልጋዮች ሆኑት እንዳስተላለፉልን ባይን ያዩት የቃሉም አገልጋዮች የነበሩት እንዳስተላለፉልን በእኛ ዘንድ ስለተፈጸመው ነገር ብዙዎች ታሪክን በየተራው ለማዘጋጀት ስለሞከሩ እኔ ደግሞ ስለተማርከው ቃል ግዙን እንድታቅ በጥንቃቄ ሁሉን ከመጀመሪያው ተከትዬ በየተራው ልጽፍልህ መልካም ሆኖ ታየኝ ይለዋል። ተመልከቱ፣ በሐዋርያ ዘመን የነበረው ነገር ማስተላለፍን መሰረት ያደረገ ነበር። ከሐዋርያት በፊት የነበሩት አባቶች ነቢያት እነ ዮሐንስ ያስተላለፉት ቃል ትንቢት ነበረ። ሐዋርያት ደግሞ ለተከታዮቻቸው እንደዚሁ ያስተላለፉት ነገር ነበር። በሐዋርያት ዘመን የጌታ ቃል ይተላለፍ የነበረው፣ የቤተክርስቲያን ትምህርት ይተላለፍ የነበረው፣ የቤተክርስቲያን ስርዓት ይሰራ የነበረው በመቀባበል ነበር፣ ትውፊት በምንለው መንገድ። ከዛ በኋላ አሁን ሉቃስ እየነገረን እንዳለ ተጻፈ። ከዛ ሉቃስ ብዙዎች ለመጻፍ ሞክረዋል፣ እኔም ደግሞ ከመጀመሪያው እርግጡን ተከትዬ ልጽፍልህ መልካም ሆኖ ታየኝ ብሎ ያስቀምጥለታል። እዚህ ጋር አንድ የምንረዳውና በደንብ የምናሰምርበት ነገር አለ። መጽሐፍ ቅዱስ ሲጻፍ የተጻፈው ተጠቅልሎ ከሰማይ ወርዶ ወይም በሰዎች መላምት አልያም የሰዎች የግለሰቦች ፍላጎት ስለሆነ አልነበር። እርግጡን በመከተል ምስክሮችንም በመጥቀስ ነው የተጻፈው። ከጥንታዊ መጻሕፍት መጽሐፍ ቅዱስን አንድ ልዩና ቅዱስ የሚያሰኘው ይሄን ጭምር ነው። እውነተኛ ምስክሮችን በእማኝነት እየጠቀሰ መጻፉ ይህን እንመለከታለን። ይሄ ከሆነ በኋላ ምን ይለናል? በይሁዳ ንጉሥ በሄሮድስ ዘመን ብሎ ያስቀምጥልናል። ይህ ይሁዳ ጌታ ከመወለዱ ወደ 37 ዓመት ቀድሞ የነበረ ሰው ነው። ጌታ ከተወለደ በኋላ ለአራት ዓመት ያህል ቆይቷል። ይህ ይሁዳ በይሁዳ ማነው ይህ ሄሮድስ ይቅርታ በይሁዳ ከተሞችና በአካባቢዋ ሲገዛ ሲያስተዳድር የነበረ ሹመኛ ነው። እንደ ንጉሥ ነበር። ሄሮድስ የሚለው ቃል እኛ ለት አጼ እንደምንለው ሆኖ ይሰጥ የነበረ ነው። ሄሮድስ ገሌ ሲባል አጼ ገሌ እንደማለት። ስለዚህ ጌታ ሊወለድ በነበረበት ዘመን የነበረው ሄሮድስ እያለ ከአብያ ክፍል የሆነ ዘካርያስ የሚባል አንድ ካህን ነበር። ሚስቱም ከአሮን ልጆች ነበረች፣ ስሟም ኤልሳቤጥ ነበር ብሎ ያስቀምጥልናል። እሷም ከካህን ዘሮች ናት የነበረችው፣ እሱም ደግሞ ከአሮን ዘሮች በአብያ ክፍል ውስጥ የነበረ እግዚአብሔርን በመፍራት የሚያገለግል ካህን ነበረ። እነኚህ ሁለቱ ባልና ሚስት በአንድነት ይኖሩ ነበረ። ሁለቱም በጌታ ትእዛዛትና ሕግጋት ሁሉ ያለ ነቀፋ ይሄዱ በእግዚአብሔር ፊት ጻድቃን ነበሩ ይላል። አስገራሚው ነገር ደግሞ ይሄ ያለ ነቀፋ የሚሄዱ ነበሩ፣ በጌታ ሕግና ትእዛዛት የሚኖሩ ነበሩ። ይህን ማኖራቸው ግን በሰዎች ምስክርነት ብቻ የተያዘ ሳይሆን በጌታ ፊት ጻድቃን ነበሩ የተባለላቸው፣ በጌታ በእግዚአብሔር ፊት በሰዎች ብቻ አልነበረም የተመሰከረላቸው፣ በእግዚአብሔር ዘንድ የተመሰከረ ሕይወት ነበራቸው። እነዚህን ነው የቤተክርስቲያን ጻድቃን ቅዱሳን እያለች የምትጠራቸው። ሰዎች የመሰክሩላቸውን ብቻ አይደለም። ሰዎች በተለያየ ምክንያት መነሻነት ሊመሰክሩ ይችላሉ። ነጠላ ጣፍተን መድረክ ላይ ቆመን አስቀድሰን ቆርበን ቆመን የተለያየ ቦታ ቤተክርስቲያን ስናገለግል ሲሆን ሰዎች ቅዱስ ሊሉን ይችላል። በትክክል በእግዚአብሔር ፊት ያ ህይወት አለን ወይ? ሌላ መልስ ነው። እነዚህ ግን በሚያስገርም ሁኔታ በእግዚአብሔር ፊት ነው የሚላቸው። በጌታ በእግዚአብሔር ፊት ጻድቃን ነበሩ። ጽድቅ ማለት ይሄ ነው። በእግዚአብሔር ፊት የሚቆጠር ጽድቅ ይዞ መገኘት። መጽሐፍ ቅዱስ ላይ እንዲህ ተመሳሳይ ሰዎችን እናገኛለን። አሁን ዘፍጥረት ምዕራፍ 6 ከቁጥር 1 ጀምረን ስናነብ ስለ ኖህ እናገኛለን። ኖህ ግን በእግዚአብሔር ፊት ሞገስን አገኘ ተብሎ የተቀመጠ የኖህ ሞገስ የኖህ ጽድቅ በእግዚአብሔር ፊት ነበር። ሰዎች ተሰባስበው ኖህ ጥሩ ሰው ነው ብለው አይደለም የመሰከሩለት፣ ከሰዎች ምስክርነት በላይ በእግዚአብሔር ፊት ኖህ ጻድቅ ነበር። ኢዮብም በተመሳሳይ ሁኔታ እሱ በፊቴ ጻድቅ ነውና ብሎ እግዚአብሔር ሲመሰክርለት፣ ዲያብሎስ ግን ጥቅስ እየጠቀሰ ይከራከር ነበር ከእግዚአብሔር ጋር። የኢዮብን ጽድቅ ሊፈትን ተፈቀደለትና ፈተና ብዙ ፈተና መጣበት። ሲፈተን ጓደኞቹ የቅርብ ወዳጆቹ እንኳን አልተረዱትም። በኃጢአቱ በበደሉ ምክንያት እግዚአብሔር ቀሰፈው ቀጣው ብለው ነው ያመኑ። ስለዚህ ተከራከሩት፣ አሳመኑት። እናንተ ለእኔ እንደ ባሪያ እንደ ኢዮብ አይደላችሁም አላቸው መጨረሻ ላይ እግዚአብሔር። እነሱ በራሳቸው ግምት በኃጢአት ሁሉ መቅሰፍት የመጣበ ብለው ነበር የደመደሙት። ሰዎች ሁሉ ኃጥአን ያሏቸው በእግዚአብሔር ፊት ግን የጽድቅ ስራ የሚኖራቸው ሰዎች ከኢዮብ ታሪክ ነበረ። ከሁሉም ግን አሳሳቢ ጽድቃችን በእግዚአብሔር ፊት የሆነ ጽድቅ ነው ወይ? ኤልሳቤጥና ዘካርያስ ያለ ነቀፋ እየሄዱ በእግዚአብሔር ፊት ጻድቃን ነበሩ ተብሎ ነው የተጻፈላቸው መጽሐፍ ውስጥ ላይ ተጻፈላቸው። እነኚህ ሁለት ባልና ሚስቶች አንድ ችግር ነበር። ያለ ነቀፋ እየሄዱ እግዚአብሔርን ደስ እያሰኙ እየኖሩ ግን ኤልሳቤጥ መካን ነበረችና ልጅ አልነበራቸው። ሁለቱም በእድሜያቸው አርጅተው ነበር ይላል። እስኪያረጁ ድረስ ልጅ አልነበራቸው። የዛ ቤተሰብ ጥያቄ ልጅ ማጣት ነበር። ስለዚህ አዝነው ነበር፣ ተክዘው ነበር። መጨረሻ ላይ ብዙ ጥረው ትተውት ሁሉ ነበር ሲያረጁ አርጅተናል ብለው። እንደዚህ አይነት ታሪክ በአይሁድ ወገን ደግሞ ስንመለከት የተለየ ትርጉም አለው። ምንድነው ትርጉሙ? ለእግዚአብሔር ያለመታዘዝ፣ በእግዚአብሔር የመቀሰፍ ምልክት አድርገው ይወስዱት ነበር። ስለዚህ ያገሏቸው ነበር፣ ይጸየፏቸው ነበር። እንዲያውም መስዋዕት ጭምር ሲቀር አይቀበሉም ነበር ነው አይደለም የምንመለከተው። ከመቤታችን እና ወላጆች ታሪክ ደግሞ የምናየው መስዋዕታቸውን ጭምር አልተቀበሉም። እግዚአብሔር ግን ልዩ ስራ ሊሰራ ሲያስብ ራሱ ጊዜ አዘግቶ የሚያመጣበት ምክንያት አለ። የአብርሃም ሚስት ሳራ ከዛ በኋላ ወደ ይስሐቅ ስንመጣ ረብቃ፣ ከዛ በኋላ ደግሞ ወደ ያዕቆብ ስንመጣ ራሔልን ስንመለከት፣ ወደ እመቤታችን ወላጆች ስንመጣ ሐናን ስናያት፣ የሳሙኤል እናትም እንደዚሁ ሐናን ስንመለከታት፣ ሁሉም ጋር ተመሳሳይ ነገር እናያለን። እግዚአብሔር በራሱ ጊዜ ሊሰራ ባሰበው ነገር አዘግቷቸው ነው። እግዚአብሔር ሲዘገይ የራሱ ምክንያት አለ። እኛ ስለጠቀምን አይደለም የሚሆን። ሰው ግን ዝም ብሎ እግዚአብሔርን ማዳን ተስፋ ቢያደርግ መልካም ነው እንደተባለ ምክንያቱም ለእግዚአብሔር መተው ነው። እነዚህ ሁለቱ ግን በእግዚአብሔር ፊት ጻድቃን ሆነው በጌታ ትእዛዝ መሰረት ይጓዙ ነበረ። እርሱም ምንም በእግዚአብሔር እየሄደ ትእዛዙን እየጠበቀ የሚመኘውን ልጅ ባያገኝም ማገልገሉን አላቆመም። ዘካርያስ እግዚአብሔርን ደስ የሚያሰኘውን ነገር ከማድረግ በአንዲትም ስንዝር ወደኋላ አላለም። በክፍሉ ተራ እየገባ ያገለግላል። አገልግሎቱም ደግሞ በእውነት ነበረ፣ በትህትና ነበር፣ በጽድቅ ነበረ። በክፍሉ ተራ በእግዚአብሔር ፊት ሲያገለግል እንደ ካህናት ስርዓት ወደ ጌታ ቤተ መቅደስ ገብቶ ለማጠን ጣ ደረሰበት። በጣንም ጊዜ ህዝቡ ሁሉ በውጭ ቆሞ ይጸልዩ ነበር። የጌታን መልአክ በጣም መሰዊያ ቀኝ ቆሞ ታየው ብሎ ይገልጻል። አሁን እያጠነያለ በመሰዊያው በስተቀኝ በኩል የጌታ መልአክ ተገለጠለት ቆሟል። እሱ እያጠነ እያገለገለው ተመስጦ እግዚአብሔርን እያገለገለ ነው። አንድ የጌታ መልአክ ተገለጠለት ደነገጠ። ደነገጠ እና ዘካርያስን ባየው ነገር ደነገጠ፣ ፍርሃትም ወደቀበት። መልአኩም እንዲህ አለው፣ ዘካርያስ ሆይ ጸሎትህ ተሰምቶልሃል፣ አትፍራ። ሚስትህ ኤልሳቤጥ ትወልድልሽ ትወልድልሃለች፣ ስሙንም ዮሐንስ ብለህ ትጠራዋለህ። ተድላና ደስታም ይሆንልሃል፣ በመወለዱም ብዙዎች ደስ ይላቸዋል ብሎ ቆረሰው። ለብዙዎች ደስታ የሚሆን ሐዘን የሚሆን ልጅ፣ ሰቀቀን የሚሆን ልጅ፣ የሚያስጨንቅ አይደለም። ለብዙዎች ደስታ የሚሆን ልጅ ትወልዳለህ፣ ስሙን ዮሐንስ ትለዋለህ፣ ታላቅ ደስታ ይሆንልሃል አለ። ብዙዎች እነማን? ከአዳም ጀምረው ዘካርያስ ከነበረበት ዘመን ድረስ የጌታን ማዳን ተስፋ እያደረጉ በሲኦል የተቀመጡ ብዙዎች ጻድቃን የሰው ዘር አሉ። በፍዳ ተፈርዶበት የጌታን ማዳን ይጠባበቅ የነበረ የሰው ዘር አለ። እነኛ ናት ብዙዎች። ብዙዎች ግን እነኚህ ብቻም አይደሉም። በዮሐንስ የንስሐ ግቡ ስብከት አምነው የነፍሳቸውን ደስታ ያገኙ ናቸው። ብዙዎች ከጌታ ፊት ሄዶ መንገድ ዮሐንስ የጠረገላቸውና በኋላ በጌታችን አምኖ ክርስቲያን ሆነው ያመኑ የተጠመቁ በጽድቅ የተጓዙ ናቸው። እሱ መንገዱን ጠርጎላቸዋልና በእሱ በዮሐንስ ደስ ይላቸው። እስከኛ ትውልድ ይቀጥላል። ከኛም በኋላ ወደ ሚመጣው ትውልድ ይሻገራል። የብዙዎች ደስታ ነው ዮሐንስ። ስለዚህ ስሙን ዮሐንስ ትለዋለህ አለው። ዮሐንስ እንደ ስሙ ደስታ፣ እግዚአብሔር ደስታ ማለት ነው። ዮሐንስ ማለት ደስታ ሆኗል። እንደ ስሙ ካለ ስሙ እኮ ይገኛል። በስሙ ተቃራኒ እኮ ይቆማል። ታማኝ የሚል ትርጉም ያለው ስም ተይዞላቸው እንደነ ይሁዳ እኮ ሌቦች አሉ። የጽድቅ ስም ይዞ እኮ የኃጢአት አበጋዞች አሉ። የደግነት ትርጉም ይዞ እኮ የክፋት ስራ ሲሰሩ ብቻ የሚታዩ ሰዎች አሉ። ስማቸው ከግብራቸው ጋር የማይመጣላቸው። ዮሐንስ ስሙን ከግብሩ አስተባብሮ የያዘ ሰው ነበር። ስለዚህ ስሙን ዮሐንስ ትለዋለህ። በጌታ ፊት ታላቅ ይሆናልና የወይን ጠጅና የሚያሰክር መጠጥ አይጠጣም ብሎ ደግሞ ተናገረ። ሌላው ስለዚህ ሰው የተነገረው ነገር ምንድን ነው? በጌታ ፊት ታላቅ ይሆናል። ስለዚህ ታላቅነቱ በመብላት በመጠጣት በደንደንስ በስልጣን በኃይል አይደለም። በጌታ ፊት ታላቅ ይሆናል፣ የወይን ጠጅ የሚያሰክር መጠጥ አይጠጣም ካለ በኋላ ገናም በእናቱ ማኅፀን ሳለ መንፈስ ቅዱስ ይሞላበታል። ዮሐንስን ከሌሎች ልዩ ያደረገው ሌላው ነጥብ ነበር። በእናቱ ማኅፀን ሳለ መንፈስ ቅዱስ ሞልቶበታል። የተለየ የሚያደርገው አንዱ ነጥብ ይሄ ነበር። ገናም በእናቱ ማኅፀን ሳለ መንፈስ ቅዱስ ይሞላበታል። ከእስራኤልም ልጆች ብዙዎቹ ወደ ጌታ ወደ አምላካቸው ይመልሳል አለ። ዮሐንስ ታላቅነት ሌላው መገለጫ ብዙዎቹን ወደ ጌታ ወደ አምላካቸው ሊመልሱ እርሱም የተዘጋጁትን ሕዝብ ለጌታ እንዲያሰናዳ የአባቶችን ልብ ወደ ልጆች የማይታዘዙትን ወደ ጻድቃን ጥበብ ይመልስ ዘንድ በኤልያስ መንፈስና ኃይል በፊት ይሄዳል ተብሎ የተነገረ የዮሐንስ ሌላው ልዩ የሚያደርገው ነገር ከሰው ልጆች ከመሬታችን በስተቀር ስንመለከት አስቀድሞ በተደጋጋሚ ትንቢት የተነገረለት ያው ክርስቶስን በልጅነት ዘንድ ዮሐንስ ግን አስቀድሞ ትንቢት ተናገረ። ትንቢተ ሚክያስ ምዕራፍ 4 ከቁጥር 3 ጀምረን ስናነብ፣ ትንቢተ ኢሳይያስ ምዕራፍ 40 ከቁጥር 3 አሁንም ጀምረን ስናነብ፣ ሁለቱም ላይ ኢሳይያስ 40 ላይ እና ሚክያስ 3 ላይ ስለ ዮሐንስ የተነገሩ ትንቢቶችን እናገኛለን። በኤልያስ መንፈስና ኃይል ይሄዳል፣ የጌታን መንገድ ይጠርጋል የሚሉ ትንቢቶች አስቀድመው ስለ ይሰው ተናግረዋል። ስለዚህ መዘግየታቸው ይህን ቅዱስ እንዲወልድ ነው። የሳሙኤል እናት እንደተናገረችው ከሺዎች የሚበልጥ አንድ ትልቅ ሺዎችን የሚያስንቅ ልጅ ይወልዱ ስለነበረ ኤልሳቤጥና ዘካርያስ ዘገዩ። ዘግይተው ግን ከሺ ልጆች የሚበልጥ ልጅ አገኙ። ትንቢት የተነገረለት ልጅ ወለደ። ከዚህ በኋላ ዘካርያስም መልአኩን እኔ ሽማግሌ ነኝ፣ ምስቴን በእድሜዋ አርጅታለች እና ይህን በምን አውቃለሁ አለው። መልአኩም መልሶ እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ፣ እንድናገረህም ይህችንን የምስራች እንዲሰብክልህ ተልኬ ነበር። እነሆም በጊዜ የሚፈጸመውን ቃሌም ስላላመንክ ነገር እስኪሆን ደስ ድዳ ትሆናለህ፣ መናገርም አትችልም አለ። ሕዝቡም ዘካርያስን ይጠብቁ ነበር፣ ቤተ መቅደሱም ውስጥ ሳል ስለዘገየ ይደነቁ ነበር። በወጣም ጊዜ ሊናገራቸው አልቻለም። በቤተ መቅደስም ራእይ እንዳየ አስተዋሉ፣ እርሱም ይጠቅሳቸው ነበር፣ ድዳም ሆኖ ኖረ። የማገልገሉም ወራት ሲፈጸም ወደ ቤቱ ሄደ ይዘን። እዚህ ጋር ሶስት ነገር እንመለከታለን። አንደኛ ዘካርያስ መጽሐፍ ያውቃል። የአብርሃም ታሪክ፣ የሳራን ታሪክ አንስቶ ልጅ እንደሰጣቸው ያውቃል። ስለዚህ ማመን ነበረበት። እግዚአብሔር ልጅ ይሰጣል ካረጀ ኋላ ሲባል አሁን እግዚአብሔር ይችላል ብሎ ማመን ነበረበት። ምንድነው እዚህ በሉቃስ ወንጌል ምዕራፍ 16 ላይ አንድ ጌታ የተናገረው ካላል ብዙ ከተሰጠው ብዙ ይጠብቁበት፣ ጥቂት ከተሰጠው ጥቂት ይጠብቁበት። ካህኑ እግዚአብሔር አገልጋይ ነው፣ መጻሕፍትን የሚያውቅ ነው። ስለዚህ በዚህ እውቀቱ መሰረት ማመን ነበረበት። እግዚአብሔር ይሰጣል ሲባል ሽማግሌ ነኝ እንዴት ይሆናል አለ። ስለዚህ አለ ልጅ እስኪወለድ ድረስ አትናገርም፣ ድዳ ትሆናለህ። ሌላው የህዝቡ ነገር ነው የሚገርመው። እዚህ ላይ ደግሞ ሁለተኛ ህዝቡ በሙሉ የተጠባበቁ ሲዘገይ ተደንቀዋል። ወጥቶ ግን ሲናገራቸው በመንፈስ ቅዱስ የተቃኘ ነበር። አብዛኛው እዛ የተሰባሰበው ህዝብ በኃጢአቱ ተቀሰፈ አለ። መጽሐፍ ምን ብሎ ነው ያስቀመጠልን? የጌታ መልአክ እንደታየው አሰቡ። እኛ ለሰዎች በመጎዳታቸው የምንሰጣቸው ስም ተመልከቱ። አንድ ሰው እኛ አንድ ነገር ሆኖ ስንመለከት ቀጥታ የምናገናኘው እንደ እግዚኦ ጎዳጆች ተብሎ እንደተጠቀሱት በኃጢአቱ ተቀሰፈ ብለን ነው የምንደመድመው። እነዚህ ሰዎች ግን ጌታ ተገልጦለት ይሆናል፣ እግዚአብሔር መልአክም ታይቶት ይሆናል እያሉ እየተደነቁ ነበር። ሶስተኛው ነጥብ እዚህ ጋር የምንመለከተው የማገልገል ወራት ሲፈጸም ወደ ቤቱ ምስራች ተነግሮት ከዛም ዲዳ ሆኖ አቋርጦ አይደለም የማገልገል ወራት እስኪፈጸም ድረስ አሁንም እዛው ነበር የምትመለሱ። የማገልገል ወራት ፈጽሞ ብዙ ሰው ለተለያየ ጥያቄ ይመጣል ወደ ቤተ መቅደሱ። ጥያቄያችን ሲመለስልን እርግፍ አድርገን የምንቀርሰው በተለያዩ የምንተው ሰዎች አለን። አገልግሎታችን በቤተ መቅደስ የምንፈጽመውን የምንመላለሰውን ነገር በሙሉ የምንተው ሰዎች አለን። ሁለተኛ ሰዎች ተጎዳን ብለው ይተዋል። ተጓራ ሲያማቸው ጾሙን እርግፍ አድርገው የሚተው ሰዎች አሉ። በዛው ምክንያት እየፈጠሩ የሚበሉ ሰዎች አሉ። እናገለግላለን ሰዓት አቆሞ ትንሽ እንደ ኩላሊት አካባቢ ሲታመሙ ሙልጭ አርጉ ሁሉንም ነገር የሚተው ሰዎች አሉ። ዲዳ ሆነ ነገር ግን የአገልግሎት ወራት እስኪፈጸም ደስ ይተውስኩ። አባታችን የዘካርያስ ሲሆን ይመስተናል። አምላካችን ከቅዱሳኑ ቤተሰቦች ከዘካርያስና ከኤልሳቤጥ ተረከት ያሰብ የሚገርባለ ምስት ናቸው። እጅግ እጅግ የሚያስገርሙ ሌላው ትዳር ሁሉ ምሳሌ ያለ ነቀፋ የጌታን ትእዛዝና ሕግ በመጠበቅ በእግዚአብሔር ፊት ጻድቅ በመሆን የኖረ ቤተሰብ በእግዚአብሔር ፊት። ሁላችንም እርግጠኛ ልንሆንበት የሚገባ ነገር ጽድቃችን በእግዚአብሔር ፊት ነው። ሰዎች ስለ እኛ ምንም የሚመሰክሩት ነገር በጌታ ፊት ምንም አያደርግም። አስታውሳላችሁ አይደለም ጌታችን በማቴዎስ ወንጌል ምዕራፍ 7 ላይ ያስተማረን ትምህርት ዶክተር 35 ጀምረን ስናነ ጌታ ሆይ ጌታ ሽብሎ ቁማረንም ከስምታ ምዕራፍ ላይ በስምሃል አስተማሩ ሙታንን አላስነሳም። ስለምን ጌታ ሆይ ጌታ ሆይ ትሉኛላችሁ? ቃሌ ለምን አልጠብቅም? ስለ እነዚህ ሰዎች ከሞት የተነሳው ተአምር ተደረገልኝ ያለው ሲያስተምሩ የሰማው ሰው በሙሉ መልካም ናቸው ብሎ ይመሰክርላል። በጌታ ፊት ግን አላውቃቸውም ይተባል። እግዚአብሔር ከዚህ አይነት ቅጣት ስርዓትና ፍርድ አይጠብቀንላችንም። በእግዚአብሔር ፊት የሚቆጠር ጽድቅ እንድንሰራ በቻልናችን ይርዳል። ይገርማል። አሁን ይህ ቤተሰብ በዚህ አይነት ሁኔታ ከቀጠለ ኋላ ከዚህም በኋላ ሚስቱ ኤልሳቤጥ ጸነሰች ይላል። አስገራሚ ነገር ነው። እዚህ ቤተሰብ ውስጥ የምናየው ነገር ነው። ጸነሰች፣ ካረጀች፣ የመውለጃ ወራት አለ፣ ከተካስተ ተከተባለ ኋላ ጸነሰች። ነቀፌታዬን ከሰው መካከል ያስወግድልኝ ዘንድ ጌታ በተመለከተበት ወራት እንዲህ አድርጎልኛል ስትል ራሷን 5 ወር ሰወረች። እንዴት በእግዚአብሔር ፊት የሚኖሩ ሰዎች እንደሆኑ ተመልክቷል። ሌላው አስገራሚ ነገር እግዚአብሔር ያደረገልንን ነገር በመጮ እልል በማስባል ብቻ አይደለም እንደት ኤልሳቤጥ ይወስነ በመሰወር የሚገለጥ ጌታ ይህን አደረገልኝ ስትል ተሰወረች። ለጌታ ምስጋና ለማቅ 5 ወር ተሰወረች። እግዚአብሔር በዝምታ ውስጥ ይገኛል። ሊመሰገን የኤልያስ ታሪክ እዚህ ናቸው። እዛ በመጽሐፈ ነገሥት ምዕራፍ 17 ላይ ተቀምጠው ኤልያስ ወደ ተራራ ወጥ ቀርሜሎስ ተራራ በቀርሜሎስ ተራራ ላይ ሆኖ ሸሽቶ የተቀምጡ ምን ሆነ ኤልያስ እኔ ስለ አንተ ስለ ስም ቀንቻለሁ፣ ቀንቼ ደግሞ ሊገሉኝ ይፈልጋሉ። ስለዚህ ብቻዬን ቀርቻለሁ እና ከነሚ አስሸሽቼ ወደዚህ ይጠባል እና ተቀምጠ። ከዛ ኤልያስ እዛ ከቆየ በኋላ 40 ቀን በኋላ የጌታ መልአክ ማን እግዚአብሔር ተገለጸ። እግዚአብሔር ሲገለጽ ስለሆነው ነገር 4 ነገሮችን አስቀምጦ ታላቅ የነፋስ ውጭ ውስጥ ሆነ። ለዛ ግን እግዚአብሔር አልሚጠፍል ታላቅ ነው ጎልጓል ሆነ። በዛም ውስጥ እግዚአብሔር አልነበር። የምድር መናወጥ ሆነ፣ እግዚአብሔር አልነበር። ጥቂት ዝምታ ሆነ ይለናል። በዛ እግዚአብሔር ነበር። ጥቂት ዝምታ ነበር፣ በዛ እግዚአብሔር ነበር። ኤልያስ ልክ በዛ ጸጥታ በሆነችበት እግዚአብሔር በነበረበት ሰዓት ማስተዋቃና ፍለፊት እግዚአብሔር ቃል ይሰማል። እግዚአብሔር ዝም ማለት ምስት ይመሰገን በጭት ብቻ ደግ ልክ ካላለ እግዚአብሔር የተመሰገነ የማይመስላቸው ሰዎች አሉ። ግን የጻድቃኑን ልብ እንድንከተል እንዲህ አይነት ነገሮችን መልመድ ጥሩ ነው። የስክነት ህይወት፣ የጸጥታ ህይወት፣ የዝምታ ህይወት እኛና እግዚአብሔር ብቻ እኛ እግዚአብሔር የምናገኝበትና እሱን የምናመሰግንበት ዝም ማለት ህይወት ማለት። ኤልሳቤጥ 5 ወር ሙሉ ራሷ ሰውራ ጌታዋን እግዚአብሔርን ስላደረገላት አመሰገነች ይላል። የሚያስገርም ቤተሰብ ነው። ሙሉ ነገራቸውን በእውነት ለእግዚአብሔር ይሰጡ። የፐብሊክ ኮንሰፕሽን ፍጆታ ብዙ የህዝብ ፍጆታን ሲያከማቹ የሚሉ ሰዎች አሉበት። ከዚህ በኋላ ኤልሳቤጥ ይህን ከሆነች በኋላ ይሄ የአምስተኛ ወር ከተቆጠረ በኋላ በ6ኛ ወር ያ ወቅት የሚያስገርም ወቅት ነው። መልአኩ ቅዱስ ገብርኤል አሁንም ተላከ ወደ እመቤታችን ወደ ቅድስት ድንግል ማለት አበሰራት። ወንድ ልጅ ተወልጃለሽ፣ ስሙን ኢየሱስ ትይዋለሽ አለች። ይህ ነገር እንዴት ነው? አንቺ የምትወልጂው በመንፈስ ቅዱስ ነው አለች። ወንድ ስለማላውቅ እንዴት ይሁን ያንስት እንዳስረጅነት የተነገራት ማለት ኤልሳቤጥ ነው። ዘመድሽ ኤልሳቤጥ አክስቷ ናት። ኤልሳቤጥ ነው ዘመድሽ ኤልሳቤጥ ከሸመገለች ካረጀች በኋላ ጸንሳለች። መካን ይሏት ለነበረ ነው 6 ወር ነውና፣ ስለዚህ እሷ ካረጀች በኋላ ከጸነሰች አንቺን ደግሞ ያለ ዝራ በሲት ትወልጃለሽ። እሷ ሙቀት ልምላሜ ከተለያት በኋላ ከጸነሰች አንቺ ሙቀት ልምላሜ ያለሽ፣ ነገር ግን በእግዚአብሔር ታምር ትወልጃለሽ። መንፈስ ቅዱስ አሰረፍ ይህን ሁሉ ከነገራት በኋላ ደግሞ ለእግዚአብሔር የሚሳነው ነገር ማለት ያ ነሱ ለጊዜ ይሆናል ለከምት እንደ ቃል ይደረግልኝ የጌታ ባሪያው ይሆናል። አሁን ከእግዚአብሔር ጋር የሚከራከር ስለሌለ ከዚህ በኋላ ማርያም በዚህ ወራት ተነስታ ወደ ተራራማው ሀገር ወደ ይሁዳ ከተማ ፈጥና ወጣች። ወደ ዘካርያስን ቤት ገብታ ኤልሳቤጥን ተሳለመቻት። የ15 ዓመት ብላቴና ኤልሳቤጥ ትልቅ ሴት ናት። የመውረጃ ወራት ያለበት ተሳለመቻት። አሁን ኤልሳቤጥ ምን አለች? የማርያም ሳይ አንተ በሰማች የጽንሱ ውሃ በማህፀኗ ዘለለ። በኤልሳቤጥም መንፈስ ቅዱስ ሞላባት በታላቅም ድምጽ ጮኻ አለች አንቺ ከሴቶች መካከል የተባረክሽ ነሽ የማኅፀንሽ ፍሬ የተባረከ ነው አለቻት የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል ትህትና አክስቷና ታላቋ በእድሜ ትበልጣታል በእድሜ ሲቆጠር በዝምድና ማክስቱ የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል የሰላምታችን ድምፅ በሰማ ጊዜ ጽንሱ ሐፀኔ ውስጥ በደስታ ዘሏል አለች። በመንፈስ ቅዱስ ሆና ከጌታ የተነገረላትን ያመነች ብጽዕት ናት ብላ ተናገረች። እንዲህ ብላ ስትመሰክር እመቤታችን ላይ መንፈስ ቅዱስ ሞላባት። የሚገርም ቤተሰብ ነው። በመንፈስ ቅዱስ የተቀኘ በሙሉ ዘመናት ምድሩ እግዚአብሔር ቤተሰቦቻችን እንደዚህ ያድርግልን። አሁን ግማሹ ቤተሰብ ግማሹ ቤተሰብ ብዙ ኖሮ ደግሞ ግማሽ ኦርቶዶክሳዊ መሆን ማለት ጠጭ መሆን፣ ኦርቶዶክሳዊ መሆን ማለት ዝርክር መሆን፣ ኦርቶዶክሳዊ መሆን ማለት ስራ ካለኛ መሆን ደግሞ ይመስላል። ሁላችንም ግን በወይን ጠጅ ሳይሆን በመንፈስ ቅዱስ የሚሰጥ ቤተሰብ ሳ ቤትና መሬታችን ሁለቱም በመንፈስ ቅዱስ ሚቶ ተነጋገሩና ከጌታ የተነገረላት ቃል ይፈጸማልና ያመነች ብጽዕትና ስትል እመቤታችን ተቀኘች። እመቤታችን ምስጋናዎች ሌላ ጊዜ ትምህርት የሚነሱ ቢሆኑ ከአባቶች መጽሐፍት የተወሰደ በእነሱ መሰረት ያለ ምስጋና እያመሰገነ እህትናዋን ሌላ ጊዜ እናጣበቃለ። ከዳዊትና ከሐና ጸሎት አለ፣ ግን ሌላ ጊዜ ስለምንማሩ ወደሷ ነው። ከዚህ በኋላ እመቤታችን ኤልሳቤጥ ጋር 3 ወር ተቀመጠች እና ኤልሳቤጥ ከመወለዷ በፊት ሄደች እስክትወልዳ ነበር። ለምን? እያቱ እመቤታችን ቅድስት ድንግል ማርያም አማናዊት ቤተ መቅደስ ነው። በአማናዊት ቤተ መቅደስ ውስጥ እርስ ስህ ወይም ለቤተ መቅደስ ነው የሆነውነት አይሰማም አይደለም። ስለዚህ እሷ ልትገኛ ይገባል። ሰዋሪ ከመለኮት ና አመስገኛለ ቤተ መቅደስ ነው። ስለዚህ ስለሎካዎች ይተረቁ መሬታችን ከሄደች በኋላ የኤልሳቤጥ የመውለጃዋ ጊዜ ደረሰ። ወንድ ልጅም ወለደች። ጎረቤቶቿም ዘመኖቿም ጌታ ምሕረቱን እንዳገነነላት ሰምተው ከእርሷ ጋር ደስ አላቸው። በጣም ደስ የሚሎካል። ጎረቤት አዝማድ በሙሉ ተሰብስቦ ጌታ ምሕረቱን ስላገኘና ከእሷ ጋር ደስ አላቸው። እሷ በጸጥታ ጌታዋን ስታመሰግን እግዚአብሔር ደግሞ ሁሉ ሰበሰበና አብረው እንዲያመሰግኑ አደረጋቸው። ከዚህ በኋላ 8ኛው ቀን ሆነና ሊገርዙት ሲሉ ስሙ እንደ አባቱ ስም ዘካርያስ ይባላል፣ አንዱም ዮሐንስ ይባላል። አባቱ ማን ይባል እስኪ አባቱ ስም አውጣ ብሎ መጽሐፍ ያሰጡ ዮ ስም ነው ሲጽፍ አልተነጋገሩም እኮ ባልና ግን ከአንድ ወንዝ ይቀዳሉ ይባላል። አንድ ሆነው ይገነባሉ። እነዚህ ባልና ሚስቶች አንድ ነው፣ አስተሳሰባቸው ጭምር አንድ ነው። ሁሉም ተደነቁ ይላል። ዮሐንስ ተወለደ። ዮሐንስ ደስታ ለብዙዎች የጌታን መንገድ ይጠር ጎባጣውን ሊያቀና ከፍ ያለውን ዝቅ ሊያደርግ የጎደለውን ሊደለድል በጌታ ፊት የሚሄድ ነበር። በጽድቅ ሊኖር በንጽህና ሊኖር የብህትና የጽድቅን የምንኩስና ነገሮች ጭምር ያሳየ አባት ነው የነበሩ። ግን አሁን መነጋገር ያለብን እስከሚደርስ ነው። ሰዓታችንን ከዚህ በላይ ስለማያስገደን ከቅዱሱ በረከት እንድንሳተፍ ይህን ያህል ታሪኩን አይተናል። ከቅዱስ ኤልሳቤጥ ከቅዱስ ዘካርያስ ከቅዱስ ዮሐንስ ረድኤት በረከት ያሳትፈን። ከእነሱ ጋር የነበረ በሁላችን ቤተሰብ ውስጥ ገብቶ ጉድለታችንን ይሙላልን፣ በጸሎታቸውና በቃል ኪዳናቸው ይጠብቀን።
ለመምህራችን ለመምህር ዮናታን ቃል እጅ ያሰማልን አገልግሎት ዘመናቸውን ይባርክልን። አሁን ሁለተኛውን እና ሌላውን ፕሮግራማችን መዝሙር አለ ለማሌ ድማችን በመካከላችን አለ ድማቸው መስመት ይዘ ተወልድ ለገባሪ ሁሉ ዓለም ሰባት መንፈስ ቅዱስ በዚያረው ክረምት ሩበ ዓመት ይ
Thank you. ሰላም ለዘላለም ሆይ በመሪካችን ቅድስት ድንግል ማርያም ሆይ አሸናፊ እግዚአብሔር እናቱ ሰላምታ ለአንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ። ማኅፀንሽ ፍሬ የተባረከ ነው። ጸጋ የተመላሽ ሁሉ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረት ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ የሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን።
ይሄ ነገር ምን እንደሚሰንተር ነው ዛሬ ከንቱ ጋር ሰንተር
ኦኬ ኦኬ አይ እንትላለ